ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር አብረናችሁ ለ30 ደቂቃ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ደም ግፊታቸው በመጨመሩ ምክንያት የግራ አይናቸው መጎዳቱን ልጃቸው ቦንቱ በቀለ ገልጻልናለች።
አሁን አይነ ላይ የደረሰው ችግር ከሶስት ወር በላይ ቆይቷል እና በአስቸኳይ ሕክምና ይፈልጋል። ያ ሕክምና ደግሞ እዚህ ምኒልክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉለት።
በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የኢትዮጵያን የሰብአዊ መብት ይዞታና አስተዳደራዊ ጉዳዮችን ለማሻሻል ያለመ ነው በሚል የወጣው ረቂቅ ውሳኔ 128ን በተመለከተ የሚያብራሩልን ኢትዮጵያዊ እንግዳ ጋብዘናል።
በፌብሩዋሪ 15 ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት።
በማስከተል በርካታ ኢትዮጵያውያን በስራ ላይ ከተሰማሩባት ሊባኖስ ከአሰሪዎቻቸው ጋር ባለመስማማትና በተለያዩ ችግሮች የስራ ፈቃድ የሌላቸው ኢትዮጵያውያን በፍላጎታቸው ለአምስተኛ ጊዜ ወደ ሀገራቸው ለመመለስ በዝግጅት ላይ ናቸው።
አሁን እንግዲህ የተፈቀደላቸው በባለፈው የተፈቀደላቸው ወደ 420 አካባቢ ናቸው። ነገር ግን ለመሄድ ከተፈቀደላቸው ለመሄድ ፈቃደኛ የሆኑት 300 በላይ ናቸው። ቀጣይም ከዚህ ቁጥር በላይ የሆነ ሰው ይኖራል ብለን እንጠብቃለን።
በቤሩት የኢትዮጵያ ጽህፈት ቤት ተወካይ አቶ መላው ጌታቸው የተናገሩት ነው። ዝርዝሩን ይዘናል። የምሽቱ የጋቢና እንግዳችን ያዲስ አቦጃ ነው። ሙዚቀኛ፣ ገጣሚ፣ ሰዓሊ፣ ባለ ብዙ ጥበብ ነው። ጥበበኛ ነው። ያዲ በጋቢና ተሳፍሯል።
ኢንተርናሽናል ራሳችንን የምናስገባበት ጊዜ መጥቷል እና አሁን ወደ ኋላ ማለት የለብንም። በስራችን አምነን ካልቸሩን በጠበቀ ሁኔታ ኢንተርናሽናል ደረጃ ስቴጅ ላይ መውጣት መቻል አለብን።
ሁሉንም ከዝግጅቶቻችን ታገኙታላቸው። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ሶስት የኬንያ ታዋቂ የቴሌቪዥን ጣቢያዎች የተቃዋሚውን የራይላ ኦዲንጋን የይስሙላ ቃለ መሐላ በማስተላለፋቸው መንግስት አየር ላይ እንዳይውሉ ያስተላለፈውን እገዳ እንዲያነሳ የኬንያ ከፍተኛው ፍርድ ቤት ዛሬ ሐሙስ ትእዛዝ አስተላለፈ። በዚህ የፕሬዚዳንት ኡሁሩ ኬንያታን መመረጥ ለመቃወም በተካሄደው የቀልድ ስነ ስርዓት ላይ ግን በአስር ሺህ የሚቆጠሩ የራይላ ኦዲንጋ ደጋፊዎች መገኘታቸው ታውቋል። ኦዲንጋ ይህንን የፕሬዚዳንት ኡሁሩን ምርጫ ጥቅስ የተጭበረበረ ነው ሲሉ ሲገልጹት ቆይተዋል። መንግስት ለማክሰኞ የይስሙላ ቃለ መሐላ ስነ ስርዓት በሰጠው መልስ የተቃዋሚው እንቅስቃሴ ህገወጥና ድርጅቱም ወንጀለኛ መሆኑን አመልክቶ ስነ ስርዓቱን የዘገቡ ጣቢያዎች እንዳያስተላልፉ አዞ ነበር።
የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የስድስት የላቲን አሜሪካ ሀገሮች ጉብኝታቸውን ዛሬ ሐሙስ ጀመሩ። ሚስተር ቴለርሰን በዚህ ጉብኝታቸው በቀውስ በተመታችው ቬንዙዌላ ዲሞክራሲያዊ ለውጦች እንዲካሄዱ የክልሉ መንግስታት ጫና እንዲያደርጉ ያሳስባሉ ተብሎ ይጠበቃል። የስድስቱ ቀናት የቴለርሰን ጉዞ ወደ ሜክሲኮ፣ አርጀንቲና፣ ፔሩ፣ ኮሎራዶ እና በመጨረሻ ጃማይካ እንደሚወስዳቸው ታውቋል። አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት እንደተናገሩ ዩናይትድ ስቴትስ የቬንዙዌላን ሁኔታ ለማርገብ ዲፕሎማሲያዊ፣ ፖለቲካዊና ኢኮኖሚያዊ መንገዶችን ሁሉ ትጠብቃለች።
የኮንጎ ፕሬዚዳንት ጆሴፍ ካቢላ ህገ መንግስቱን እንደሚያከብሩና ከመጪው ታህሳስ ወር ምርጫ በኋላም ስልጣን ለማስረከብ ዝግጁ መሆናቸውን አንድ የዴሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ አስታወቁ። ላምበርት መንዴ ወደ አፍሪካ የሚተላለፈው የቪኦኤ ፈረንሳይ አገልግሎት በሰጡት ቃል በአሁኑ ወቅት የድምፅ አሰጣጡ ምዝገባ ተጠናቆ ምርጫው በታቀደለት መርሃ ግብር መሰረት እንደሚካሄድ አስታውቀዋል። ቃል አቀባዩ አክለውም ፕሬዚዳንት ካቢላ ድጋሚ ለመመረጥ እንደማያስቡ አመልክተው በታህሳሱ ምርጫ የሚወዳደረውን እጩ ማንነት በመጪው ሐምሌ ይፋ እንደሚያደርጉም ገልጸዋል።
በመጨረሻም ያንጎን ውስጥ በሚገኘው በማይናማር የቀድሞዋ በርማ የዲሞክራሲ መሪ አውንግ ሳን ሱ ኪ መኖሪያ ቤት ላይ ዛሬ ሐሙስ ቦምብ መወርወሩን ቃል አቀባያቸው አስታውቋል። ቃል አቀባዩ ዛውሃቲ እንዳስታወቁት ቦምቡ በተወረወረበት ወቅት የኖቤል ሰላም ሎሪቷ ሳን ሱ ኪ ቤታቸው አልነበሩም። በመኖሪያ ቤቱ ላይም የደረሰ ጉዳት አልነበረም። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ደም ግፊታቸው በመጨመሩ ምክንያት የግራ አይናቸው መጎዳቱን ልጃቸው ቦንቱ በቀለ ለአሜሪካ ድምፅ ሬዲዮ ገልጻ በአስቸኳይ ተጨማሪ ሕክምና ካላገኙ ለሁልጊዜ ማየት ሊከለክላቸው እንደሚችል በሐኪም እንደተነገራቸው ገልጻለች። ጽዮን ግርማ ዝርዝሩን ይዛለች።
በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ሕክምና በሚገባ ባለማግኘታቸው ምክንያት የደም ግፊታቸው ግራ አይናቸውን እንደጎዳው ልጃቸው ቦንቱ በቀለ ለአሜሪካ ድምጽ ተናግራለች። ቦንቱ በቀለን ማምሻውን አነጋግሬያት ነበር።
የደም ግፊቱ በጣም ከፍ ብሎ ነበርና በጊዜ ሐኪም ቤት አልወሰድኩም፣ በተደጋጋሚ ሐኪም ቤት ሰዱኝ ቢላቸውም ፍርድ ቤቱ አዞ እንኳን በጣም ከቆዩ በኋላ በጣም ዘግይተው ነው ሐኪም ቤት የወሰዱት እና ያኔ ሐኪም ቤት በሚሄድበት ጊዜ አይኑ ላይም የደም ግፊቱ በጣም ከመጨመሩ የተነሳ ከሱ ጋር ተያይዞ አይኑ የግራ አይኑ ላይ ችግር እየፈጠረ እንደሆነ ተነገረው እና በሱ ምክንያት ሐኪም ቤት ሰዱኝ አሳክም እያላቸው አይኑንም እዛው ቂሊንጦ እና ቃሊቲ ሲታይ ነበር አይኑን። በመጨረሻም አሁን ወደ ሚኒሊክ አስተላለፉት። ሚኒሊክ ሆስፒታል እያየው ነበር እና አሁን አይን ላይ የደረሰው ችግር ከሶስት ወር በላይም ቆይቷል እና በአስቸኳይ ሕክምና ይፈልጋል። ያ ሕክምና ደግሞ እዚህ ሚኒሊክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉለት። ወደ ግል ሆስፒታል ተጽፎለት የቃሊቲው ሐኪም ቤት ነው ደግሞ የማረሚያ ቤቱ ሐኪም ቤት ነው ያንን የተጻፈውን ነገር ወስዶ ማስተላለፍ የሚችለው ማለት ነው።
አግኝተሻቸው ነበረ በአካል? ምንድን ነው አይናቸው ላይ የደረሰው ነገር ነግረውሻል? ለምሳሌ ማየት ወይም እንደዚህ የከለከላቸው ነገር አለ?
አዎ፣ ሚኒሊክ ከመሄዱ በፊት አናግሮኝ ነበረ ሐሙስ ዕለት እና የግራው አይን ምንም እያየ ለማየት እያስቸገረው እንደሆነ ነው የነገረኝ እና ምንም አንዳንዴ እንደውም ምንም ማየት አልችልም አለኝ።
ወደዛ ወደ ግል ሕክምና የሚያገኙበት መንገድ ምንድን ነው የሚሆነው?
እንግዲህ እኔ ይህን መገመት አልችልም። የሚኒሊክ ሆስፒታል የጻፈላት በአስቸኳይ ካልታከመ አይኑ ድጋሚ እንኳን ላያይ ይችላል፣ እስከ መጨረሻው ላያይ ይችላል በአስቸኳይ ካልታከመ። የህክምና ደግሞ እኛ እዚህ የምንሰጠው አይደለም ብለው ወደ ግል እኔ የጻፉለት። ማረሚያ ቤት ደግሞ የግል አናሳክምም ህጉም አይፈቅድም እና እንደዚህ አይነት አሰራር የለም ልንረዳ አንችልም አይነት ነው የተሰጠው መልስ። እስከ መቼ ነው? እስከ ትላንትና ማለት ነው።
የግል ህክምና ወዴት ነበር የተላኩት?
ብሩ ቪዥን የሚባል የግል ሆስፒታል።
ሚኒሊክ የላቸውም ማለት ነው ይሄ ህክምና?
አዎ፣ ሁለት ስፔሻሊስቶች ብቻ ናቸው ያሉት በዚህ ነገር ላይ አሉ። እንግዲህ የህክምና ቋንቋ ስለሆነ እኔም ብዙ አልተረዳሁትም የህክምናውን አይነት ግን እዛ ምኒልክ መርፌ ነው አሉ የሚሰጥ አይን ውስጥ የሚሰጥ መርፌና ጨረር ነው ውስጥ አይኑ ሬቲናው ላይ የፈሰሰውን ደም የሚጠረግበት። ብዙም ማስረዳት አልቻልኩም።
የአቶ በቀለ ገርባን ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ እጅ ስልክ ላይ በተደጋጋሚ ደውዬ ነበር፣ ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም።
Sorarang Gabina VOA.
Shiring Gabina.
Belasanggul, belasanggul, belasanggul. Degapina, degapina, belasanggul.
ኢትዮጵያ ውስጥ የዜጎች ሰብአዊ መብት እንዲከበር ግፊት ለማድረግ ታልሞ ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት በቀረበው የህግ ረቂቅ 128ን የተመለከተ ዘገባ ነው ቀጣዩ ዘገባችን። በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ ረቂቅ ህግ ወደ ሙሉ ምክር ቤቱ ተመርቶ ሊጸድቅ የሚችል መሆኑን ነበር በምክር ቤቱ የብዙሃን ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣ ውስጥ የተገለጸው። በዩናይትድ ስቴትስ የተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ተወካይ ከኮንግረስማን ሚሼል ሃዋርድ ኮፍማን ጋር ባደረግነው በትላንቱ ቃለ ምልልስ ሚስተር ኮፍማን በእንቅስቃሴው አብረዋቸው እንደሚሰሩ ከጠቀሷቸው ኢትዮጵያውያን አሜሪካውያን አንዱን ጋብዘን አወያይተናል። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ኃይል ቃል አቀባይ ናቸው። አሉላ ከበደ ነው ያነጋገራቸው።
ይህግ በአሁኑ ሰዓት ከድምጽ አሰጣጥ ለጊዜው ቆይቶ ነበር። ትልቁ ዓላማ ወደ ድምጽ አሰጣጥ ሂደት እንዲመጣ የኬቨን ማካርቲንና ሌሎች የአሜሪካ ባለስልጣናት በዚህ ህግ መጽደቅ ላይ የሚያሳስቡ ነገሮች አሉ፣ ይሄንን ነገር ብናሳልፈው የሚሉ ድርሻ ያላቸው የአሜሪካ ባለስልጣናት ተገኝተው እኛ ደግሞ የጉዳዩ ባለቤቶች የኢትዮጵያ ህዝብ ምንድነው የሚሰማው? ይህ ህግ ማለፍ ለኢትዮጵያኖች ምንድን ማለት ነው የሚለውንና በአሁኑ ሰዓት በኢትዮጵያ ውስጥ እየተካሄደ ያለውን በኢትዮጵያ መንግስት የሚደረገውን በህዝብ ላይ የሚደርሰውን ሰቆቃ ለማሳየት ይህንን ማድረግ አስፈላጊ በመሆኑ ወደ ድምጽ አሰጣጥ በአስቸኳይ እንዲሄድ ግፊት ማድረግ ነበር የነበረው። ምክንያቱም እኛን ከመምጣታችን ቀደም ብሎ ኢትዮጵያ መንግስት የተቀጠሩ ሎቢስቶች የሚባሉት
ጉዳይ ለማስፈጸም የሚሰሩ
አካላት ይሄ ህግ እንዲቆይ እስረኛ እየፈታን ነው እዚህ ጋር ደርሰናል የሚል ምስቃሴ አድርገው ስለነበረ ያንን ትክክለኛውን ስዕል በኢትዮጵያ ውስጥ ምን እየተካሄደ ነው፣ የተፈቱት እስረኞችስ እነማን ናቸው የሚለውን ምክር ቤቱ ሰብሳቢ ኬቨን ማካርቲ እና ሌሎች የአሜሪካ ባለስልጣናት ይሄ ነገር ቢጸድቅ ብለው ሊወስኑ የሚችሉ ውሳኔ ሰጪ አካላት ባሉበት ጉዳያችን ማሰማት ነበረ። ከጠበቅነው በላይ ነው። እኛ ትንሽ ገጥመናል ብለን የነበረው ቻሌንጅ ይህንን ሊወስን ከሚችለው አካል ይደናቀፋል ወይም ይሄ አይሆንም የሚል ነገር ይዞ ይመጣል ብለን አስበን ነበር። እነዚህ ጉዳይ አስፈጻሚ ሰዎች ብዙ ገንዘብ $50,000 በወር ስለሚያጠፉ ያንን ነበር አስበን የነበረው። ግን ያገኘነው ምላሽን ከሱ የሰማና ያነበረ አላማው
አቶ አምሳሉ፣ እስኪ ቀደም ብሎ የተጠቀሱት ኮንግረስማን ማይክል ሃዋርድ ኮፍማን የተመለከቱትን ጨምሮ በዚህ ረቂቅ ዙሪያ የተካሄደው ንግግር ጭብጥ ባጭሩ ያስረዱ ነው።
በወኪላችን ኮንግረስመን ማይክ ሆፍመን ኮሎራዶ ግዛት 6 ላይ በየጊዜው የሚሆኑ ጉዳዮችን በኢትዮጵያን አሜሪካን ሲቪክ ካውንስል ስም እና በጠቃላይ በናሽናል ኢትዮጵያን አድቮኬሲ ኔትወርክ ስም በየጊዜው የሚከሰቱ ክስተቶችን ገለጻ እናደርጋለን። ሰውየው በጣም የጊዜ ጥረት ስላለባቸው በወር አንድ ቀን የማይቀር ወይም ቢያንስ በየሁለት ሳምንቱ የቢሮ ኃላፊያቸው ከቺፍ ኦፍ ስታፍ ጋር የኢትዮጵያን ጉዳይ እናስረዳለን። በዛ ምክንያት ከእሳቸው በላይ ይሄን ጉዳይ ለያዙት ለኬቨን ማካርቲ፣ ለምክር ቤቱ ደህንነት ጉዳይ፣ ለምክር ቤቱ የወታደራዊ ጉዳዮችና ሌሎች ይህንን ባለቤትነት ያላቸው አካላቶችን በየጊዜው ያስረዳሉ። እሳቸው ሰው ያንን ካደረጉ በኋላ ያለውን ደመው ስናስረዳ በተጨበጠ ዶክመንት ማረጋገጫ ነው የምንሰጣቸው። አዎ፣ ምክንያቱም እሳቸው የሚወክሉት ወይም በሚያቀርቡበት ሰዓት የተጨበጠ ማስረጃ መኖር አለበት። ሰው እሱንን ካሳየናቸው በኋላ ያንን ይዘው ኢትዮጵያ ውስጥ ይሄ ነው የሆነ ነው። ስለዚህ የዚህ ኤችአር 128 ማለፍ ኢትዮጵያን በየጊዜው ይሄን ባዘገየ ነው ቁጥር በርካታ በኢቭን እኔ በምኖርበት አካባቢ የሚገኙ ኢትዮጵያኖች ቤተሰቦቻቸውን እያጡ ነው የዚህ ውሳኔ መዘግየት። ስለዚህ በአስቸኳይ ወደዛ ውሳኔ እንዲሄድ ይህንን ግፊት ማድረግ አለብን በሚል ከፍተኛ ርብርብ ነው የሚያደርጉልን። ሰው ከዛ አንደኛው ትልቁ የትናንትናው ከእሳቸውም አብረውን ነበሩ የፎሬን አፌርስ የውጭ ጉዳይ ንዑስ ኮሚቴ ኮንግረስመን ክሪስ ስሚዝ ነበሩ። እነዚህ ሰዎች ለዋናው ኃላፊ ለምክር ቤቱ ኃላፊ ይህ ጉዳይ አስፈላጊ መሆኑን አብረው ከኛ ጋር ሆነው የኢትዮጵያ መንግስት የተቀመጠለትን 5 ነጥቦች የማይፈጽም ከሆነ በአስቸኳይ ይህን ነገር የማያደርግ ከሆነ ኦልሬዲ በይህ ህግ በጠረጴዛ ላይ ያለ ነው። በሁለቱም በምክር ቤቱም በፎሬን አፌርስ እና በኒውስ ኮሚቴም ያለፈ በመሆኑ በቀላሉ ልናቀርበው ዝግጁ ነን እና የመጨረሻ ቻንስ ከዚህ በፊት ሰጠናቸዋል እድል፣ ይህ ግን የመጨረሻ እድል እንሰጣቸዋለን። ይህንን ተጠቅመው እስረኞችን መፍታት የማይችሉ ከሆነ ታይም ላይን የጊዜ እንትን ኮንግረስማን ነግሩህ ይሆናል የጊዜ እንትኖች አወጠናል። ስለዚህ ያንን የጊዜ አሁን እነሱ የኬቨን ማካርቲ ቢሮዎች መስማማት አለባቸው፣ የኢትዮጵያ መንግስት ሊጠይቁ ነው።
በዚህ ጊዜ ይህን ሁኔታዎች መደረግ አለባቸው የሚሉ ናቸው።
እሱንን ጊዜ ሰጠናል በእኛ በኩል በፌብሩዋሪ 15 ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት።
የፊታችን የካቲት 15 በአውሮፓውያኑ
አቆጣጠር በ15
በኢትዮጵያ የካቲት ወር መጀመሪያ ግድም ማለት ነው።
ትክክል፣ እንደዛ አካባቢ ነው።
መልካም። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ኃይል የህዝብ ግንኙነት ተጠሪ፣ ሂደቱን ተከታትለን መዘገባችን እንቀጥላለን። ለአሁኑ ግን ስቱዲያችን ብቅ ብለው ስለ ሁኔታው ስላስረዱ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላ፣ ይህን እድል ስለሰጣችሁን እናመሰግናለን። ፍቅር ኮናት አሄ መውደድ ኮናት አሄ ፍቅር ኮናት አሄ መውደድ ኮናት አሄ በወዳት 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 ደጋግሜ መይሰለቸኝ አልኳት። ፍቅር ኮናት አሄ መውደድ ኮናት አሄ ፍቅር ኮናት አሄ መውደድ ኮናት አሄ በወዳት
መስታወት አረጋው ጥያቄ ያለን ላንቺ፣ ይህ ሙዚቀኛ ማን ነው?
ማን ነው? ማን ነው? ምን ታይኛል?
ማን ነው?
ድምፁ ማን እንደሆነ ድምፁ በደንብ ከመድረክ በጣም ርቋል እና ድምፁ ስሙ አፌ ላይ ያለ
አለ አይደለም? ሰምታታል።
ጌዲዮን ዳንኤል።
ጌዲዮን በጣም ቆንጆ ድምጽ ነው ያለው። በጣም በጣም በጣም
ከመድረክ ርቆ ነበረ።
በተለያዩ አጋጣሚዎች ደግም ቢሆኑ ርቆ ነበረ። እንግዲህ አሁን ደግሞ በተለያዩ አርቲስቶች ድጋፍ እና ትብብር አልበሙን ሰርቶ አሁን በቅርቡ
አዲስ ነው ይሄ
በዚህ ሳምንት
ታሪኩን ትነግረናለህ። ዘገባውን ካጠናቀርክ በኋላ
ነገ ፕሮግራም ልንሰራ ነው። እንግዲህ ይህንን ሙዚቃ እንገብዛቸው። Fikr konat ahe maudad konat ahe fikr konat ahe maudad konat ahe bewadat 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 dagagme mai selachey alkhat fikr konat ahe maudad konat ahe fikr konat ahe maudad
የጋቢና ጉዟችን ይቀጥላል። አሁን ወደ ቤይሩት ይሆናል የምናመራው። በሊባኖስ ለስራ የተጓዙ ከአሰሪዎቻቸው ጋር ባለመስማማትና በተለያዩ ችግሮች የስራ ፈቃድ የሌላቸው ኢትዮጵያውያን በፍላጎታቸው ለአምስተኛ ጊዜ ወደ ሀገራቸው ለመመለስ በዝግጅት ላይ ይገኛል። ኤምባሲው የቤይሩት የኢትዮጵያ ቆንስላ ጽህፈት ቤት ተወካይ አቶ መላው ጌታቸው ለቪኦኤ በገለጹት መሰረት ከ400 በላይ የሚሆኑ ኢትዮጵያውያን ለመመለስ ተመዝግበዋል። መስታወት አራጋው አነጋግራቸዋለች።
እንደ ቀደሞቹ ዞሮች ሁሉ ቤይሩት የሚገኙ ኢትዮጵያውያን ካሉ እንዲያሳውቁንና ፍላጎታቸውን እንዲገልጹ፣ በቀጣይም ቀሪ ዙሮቹ ይኖራሉ። በቅርብ ጊዜ በአንድ ወር ውስጥ የቀሩትንም እናወጣለን፣ ጥሪ እናደርጋለን፣ ከዛ ያሉትንም እናሳፍራለን ማለት ነው።
መቼ የተመዘገቡ ናቸው አምስተኛ ዙር ተመላሾች?
በተለያዩ ምክንያቶች የቀሩ ከአመት በላይም የቆዩ አሉ። መረጃቸው ባለመገኘት እዛ ኢሚግሬሽን መስሪያ ቤት በላክንበት ወቅት መረጃቸው ባለመገኘት ምክንያት የዘገዩም አሉ። ፓስፖርት ቁጥራቸውን እያቀረቡ የሚገቡም አሉ። አሁን ላይ የሚሳፈሩም ይኖራሉ እና አመትና ከዛ በላይ የሆናቸውም አሉ። ከዛ በታችም የሆናቸው በቅርቡ ይወጣሉ። በሚቀጥሉት 2 ሳምንታት ውስጥ አጠቃላይ የተመዘገቡት ሁሉ ይጠራሉ ማለት ነው።
እንግዲህ ወደ ኢትዮጵያ ሲሄዱ የተመቻቸ ነገር አላቸው ወይስ አገራቸው መግባት ላይ ብቻ ነው ትኩረት የተሰጠው?
እንግዲህ በእኛ በኩል አሁን ላይ ትኩረት የተሰጠው ወደ ሀገር ቤት የማሳፈር ነው። በተለይ እዚህ ያለ ጉርቤት ወረቀት የሚኖሩ ልጆች እንደመሆናቸው መጠን ማሳፈሩ ላይ ነው በጣም ችግር ላይ ስለሆኑ፣ ካለው የሀገሪቱ ሁኔታ አንጻር ወደ ሀገር ቤት የመሄድ ፍላጎት ስላላቸው ነው ያለ ትኩረት አድርገን የምንሰራው። ግን ሀገር ቤት ከሄዱም በኋላ በውጭ ጉዳይና በሌሎች ባለድርሻ አካላት ድጋፎች ይደረጉላቸዋል።
ምን አይነት ድጋፎች?
እዛው ሄደው አገር ቤት ከሄዱ በኋላ ተደራጅተው የብድር አገልግሎትን የመሳሰሉ የተወሰኑ ስልጠና አገልግሎቶችን እንዳያገኙ ይደረጋል። ከሚመለከቱ መስሪያ ቤቶች ጋር በመሆን ውጭ ጉዳይ ይህንን አመቻችቶ እየሰራ ይገኛል።
ቁጥራቸው ስንት ነው የአምስተኛ ዙር ተመላሾች?
አሁን እንግዲህ የተፈቀደላቸው በባለፈው የተፈቀደላቸው ወደ 420 አካባቢ ናቸው። ነገር ግን ለመሄድ ከተፈቀደላቸው ለመሄድ ፈቃደኛ የሆኑት 300 በላይ ናቸው። ቀጣይም ከዚህ ቁጥር በላይ ሆነ ሰው ይኖራል ብለን እንጠብቃለን።
ተመዝግበው ሐሳባቸውን የቀየሩት ናቸው ማለት ነው የሚቀሩት?
የቀሩት አዎ ወደዛ አካባቢ ናቸው።
መጠለያ ውስጥ የተቀመጡ ኢትዮጵያውያንም በተመለከተ ምን እየሰራችሁ ነው ያላችሁት?
እነሱን በተመለከተ እንግዲህ መጀመሪያ ትኩረት የምናደርገው የጤንነታቸው ሁኔታ ላይ ነው። የጤንነታቸው ሁኔታ መሳፈር የሚችሉበት አቅም ላይ ሲደርስ ግን ወደ ሀገር ቤት በአስቸኳይ የሚሄዱበትን ሁኔታ ከሚመለከተው መስሪያ ቤት ጋር ሆነን ለእነሱ ቅድሚያ መስጠት እየሰራ እንገኛለን።
እንግዲህ ቤይሩት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ናቸው ለስራ የተሰማሩት። አብዛኛዎቹ በርካታ ችግሮችን እየተጋፈጡ ነው የሚገኙት። ይህንን ችግር ለመቅረፍ ወይም ለመቀነስ የሚደረግ ጥረት አለ በኢትዮጵያ መንግስት በኩል?
እንግዲህ በዋነኛነት ይህንን ችግር ይቀርፋል ተብሎ የታሰበው የሁለቱ ሀገሮች የሁለትዮሽ የስምምነት ነው፣ የሰራተኛ ልውውጥ ስምምነት ነው። እሱን እንግዲህ ወደ መጨረሻው ምዕራፍ ተቃርቧል፣ ያው አልቋል። ነገር ግን ወደ መፈረሙ አልተገባም። ያ ሲፈረም ብዙ ችግሮች ይፈታሉ ተብሎ ይጠበቃል። እንግዲህ ቆንስላ ጽህፈት ቤታችን እንግዲህ እዚህ ያሉ በርካታ ኢትዮጵያውያንን ለመርዳት በሊባኖስ የሚገኙ ኢትዮጵያውያንን በተለያዩ ቡድኖች ተደራጅተው እርስ በርስ እንዲረዳዱ በማድረግ በየቤተ እምነቶቻቸው እንዲማማሩ የተለያዩ የእምነት ተቋማት የተገኘ የቆንስላ ተወካይ ትምህርቶችን በመስጠት ከተለያዩ ችግሮች ራሳቸውን እንዲጠብቁ እርስ በርስ እንዲተጋገዙ እንዲደጋገፉ የተለያዩ ድጋፎችን እናደርጋለን። ከዚህ በተረፈ ደግሞ ዘወትር እሁድ ምሽት የሚተላለፍ የሬዲዮ ፕሮግራም አለን፣ የኮሚኒቲ ሬዲዮ። የምክር አገልግሎቶችን እንገኛለን። ችግር ለደረሰባቸው እዚህ ያለ ሊባኖስ ውስጥ የሚገኙ ኢትዮጵያውያንን በማስተባበር የተለያዩ ድጋፎችን እናደርጋለን፣ ትምህርቶችን እንሰጣለን። በአካል ለመጡትም እንደዚሁ። እንግዲህ በዚህ አጋጣሚ ማስተላለፍ የምፈልገው ሰሞኑን ያወጣነው ማስታወቂያ በተመለከተ በተለይ የተመዘገቡት ትኩረት ሰጥተው ጥሪውን እንዲከታተሉ የቀሩትንም በቅርቡ በሁለት ሳምንት ጊዜ ውስጥ እንደምናወጣ እንዲጠባበቁ ለመግለጽ እወዳለሁ። አመሰግናለሁ።
እሺ፣ እኔም በጣም ነው የማመሰግነው።
የዛሬ የጋቢና እንግዳችን ያዴሳ ቦጃ ነው። ያዴ ከዚህ በፊት በዝግጅት ክፍላችን ብዙ ጊዜ አስደምጠናችኋል። ያዴሳን ኒውዮርክ በግራሚ የሙዚቃ ሽልማት ላይ ዲጄ ፋትሶ አግኝቶት አነጋግሮት ነበረ። በተለይ ኢትዮጵያውያን ሙዚቀኞች ወደ ዓለም አቀፉ ሙዚቃ እንዴት እንደሚመጡ ነው የተነጋገራቸው።
አዎ፣ በዚህ ጉዳይ ነው ያወራ ነው። እንግዲህ መንገዶች አሉ፣ አንድ ሁለት ሶስት መንገዶች ማለፍ ያለባቸው እና ሙዚቃቸውን ሬጅስተር አድርገው ሁሉም ሰው እኩል ጥቅም የሚያገኝበት ሁሉም ሰው የሚጠቀምበት እንዲሁም ደግሞ ለተለያዩ ኢንተርናሽናል መድረኮች የሚያበቃቸውን እንትን የሚሰጣቸው
ድጋፍ የሚሰጣቸው ነው። ወደ ያዲኒድ
ግራሚ ሜምበር ለመሆን አንድ ሰው ከአስር ዓመት በላይ ሪከርዲንግ እና ራይቲንግ ክሬዲቶች ሊኖሩት ይገባል። ያንሞ ክሬዲትና ራይቲንግ የሚባለው በቢኤምአይ እና በሌሎች የሙዚካ አፊሊየትድ ኦርጋናይዜሽኖች ስር አልፎ ኦል ሚዚክ ዳካም ላይ ተገቢ ክሬዲት ያስፈልጋል፣ የራይቲንግ እና የፕሮዲውሰር ሰው። ያንን ደግሞ ለማወቅ አሁን ለምሳሌ በ2006 ያወጣ ነው ሬጌ አልበም ነበረ ከክሩሽ ላይት የሚባል ባንድ ጋር። እዛ ሪከርድ ላይ የራይቲንግም የፕሮዲውሰርም የሲንጊንግም ክሬዲት አለኝ። ከእንደገና ደግሞ በ2013 የወጣው የኔ አልበም 14 የወጣው አልበም ላይም የፕሮዲውሲንግ እና የራይቲንግ እና የሲንጊንግ እንትን ክሬዲት አለኝ። እንደዚሁም ከዚህ በኋላ የወጡት ሲንግሎች እንደ ሬቻ፣ ተረት ተረት፣ ኢንካና የራሳቸውን ክሬዲት አላቸው እና እነዚህ አንድ ላይ ተጨምረው እኔን ኳሊፋይ አድርገውኛል ሜምበር ለመሆን።
አሁን እንዳልከኝ ግራሚም አባል ነህ፣ የቢኤምአይ አባል ነህ። ቢኤምአይ ምንድን ነው? ምንድን ነው የሚሰራው ስራ? አባል መሆንስ ደግሞ ምን ጥቅም አለው ብለህ ትናገራለህ?
በቀላሉ ለመናገር ቢኤምአይ እንደ ዩኒየን ነው አርቲስት ራይት የሚከራከር ማለት ነው እና እነዛ ካፒራይት ሊሆኑ ወርኮች ሌሎች ሰዎች እንዳይጠቀሙባቸው፣ ሌሎች ሰዎች አሳልፈው ህገወጥ ነገር እንዳያደርጉባቸው ለዛ መብት ይከራከራሉ። ለምሳሌ አንድ ሰው በቢኤምአይ ስር ተመዝግቦ ያለ ከሆነ ሌሎች ሙቪ ኦርጋኒዜሽኖች ወይም ሚዲያ ኦርጋኒዜሽኖች ያንን ሙዚቃ ለመጠቀም መጀመሪያ እነሱን ኮንታክት አድርገው ያንን ራይት መግዛት አለባቸው። በዚህ መሰረት አርቲስቶች መብታቸው ይጠበቃል ማለት ነው እና ጥቅሙ ትልቅ ምንድን ነው? የአርቲስቶች መብት መከበር አለበት። ለምሳሌ በሀገራችን በጣም የምንወደው አርቲስት ጥላሁን ገሰሰ አለ። ግን የጥላሁን ገሰሰ ዘፈን ጀርባ በጣም ብዙ ሰዎች አብሮ ሰርተዋል። ጸሐፊዎች አሉ፣ ፕሮዲሰሮች አሉ። እነሱን አናከብርም ብዙ ጊዜ። ምክንያቱም ምንድን ነው? አንድ ጊዜ የተከፈላቸው ወይም አንድ ጊዜ የታወቁ ስማቸውም የሚያነሳ የለም ኦርጋኒዜሽን። ያ ኢምፖርታንት ነው። እኛ በአሁኑ ጊዜ ማድረግ ያለብን እነዚህ ዘፋኞችና አርቲስቶች ስራቸው እንዲከበርና ጥላሁን ገሰሰን ዘፈን ስናነሳ አብረን የሳሉ ደጋጎን ስም የምናነሳበትና እነሱንም ስራ የምናከብርበት ተገቢውንም የሆነ ክፍያና ተገቢውን የሆነ ውለታ የሚያገኙበት መንገድ መከፈል አለበት። ለምሳሌ ኢትዮጵያን አንዳንዴ ሾው ሳይ ጆሲ አይነት ሰዎች ሄደው የድሮ ዘፋኞችን ሲረዱ አያለሁ። እና ያ የሚሆነው ለምንድን ነው? ዘፋኞች ሴፍቲ ኔት የላቸውም። ይህንን ስራ የሚሰሩት አርት የሚሰሩ ሰዎች በስራቸው መኖር መቻል አለባቸው። ያንን ስራ እና ከዚህ የምንማረው ከቤሚያይ እንደዚህ አይነት ነገሮች እንዲለወጡ ማድረግ ነው ማለት ነው።
ሌሎች አርቲስቶችንስ በእንደዚህ አይነት መንገድ ለማስገባት ወይም ለማገዝ ያሰብከው ሀሳብ አለ ወይ? እቅድ አለ?
ኢትዮጵያ ያሉ አርቲስቶች አክሰሱ ላይኖራቸው ይችላል። ግን ሞስትሊ በዳያስፖራ ያሉ አርቲስቶች ስራቸውን በዛ ስር ማስመዝገብና ሲምፕል ፎርም ነው አፊሊየት መሆን አለባቸው ከእነዚህ ኦርጋኒዜሽኖች ጋር። ለምሳሌ እኔ አሁን ቤማ አፊሊየት ነኝ። ዛ ሚንስ ኤቭሪ ታይም ሰፈን ሳወጣ ሲዲ ቤቢ ላይ ወይ ምናምን ላይ ያንን የኔን ስራ ዲስኮ ግራፊ ይሉታል እነሱ ያገኙታል። በቤማዎች አፊሊየት መሆን አለብን ከእነዚህ ኦርጋኒዜሽኖች ጋር መብታችን እንዲከበርና ለወደፊቱ ለምሳሌ አንድ ዘፋኝ ለምሳሌ አስቴር ወይም ሌሎች ሰዎች ቆንጆ ዘፈን ቢያወጡ እና ያ ዘፈን ፒክታፕ ቢደረግ በሲምፕሰንስ ወይ በምናምን እነዚህ አርቲስቶች ተገቢውን ሮያሊቲ ክፍያ ማግኘት የሚችሉት በእንደዛ እንደ ቤማ አይነት ኦርጋኒዜሽን ሲመዘገቡ ነው። አክቹሊ ሆነን ለመናገር እንደ መንገድ የቀደዱ እንደነ አስቴር አወቀ እንደነ ሙላቱ አስታጥቄ ያሉ ሰዎች በፊት የሚያደርጉት የነበረ ነገር ነው። ነገር ግን አሁን አዳዲስ አርቲስቶች የሚመጡትም ሰዎች ሲሆኑ ይህንም ትክክለኛውን መንገድ ተከትለው ሙዚቃቸውን ሬጅስተር ማድረግና ለሀገራቸውም ለራሳቸውም ተጠቃሚ መሆን አለባቸው።
ስራዎች ለማስመዝገብ እና ኢንተርናሽናሊ እንዲታወቁ ለማድረግ ምን ትመክራለህ?
ዋል እንግዲህ ያው የኔ አሁን ለምሳሌ አካዳሚ ሜምበር መሆን ስለዚህ ነገር መናገር ራሱ ያንን ዲስከሽን መጀመር ጭምር ነው። ለወደፊት ደግሞ ይህንን ነገር የበለጠ ማገዝ የምችል ከሆነ ሌሎች ሰዎችን ለማገዝ ለመስራት አላማ አለኝ። ይህንን ያዩ አርቲስቶች ሌሎቹ ይህን ነገር ላያነጋገር ከፈለጉ እኔንም አንተንም ኮንታክት አድርገው የበለጠ መረዳት ይችላሉ። ነገር ግን ኢንተርናሽናል ራሳችን የምናስገባበት ጊዜ መጥቷል እና አሁን ወደኋላ ማለት የለብንም። በስራችን አምነን ካልቸሩን በጠበቀ ሁኔታ አዲሱን የኢትዮጵያ ያንን ኢንተርናሽናል ደረጃ ስቴጅ ላይ መውጣት መቻል አለብን። ስራው የተጀመሩ አንዳንድ ሰዎች አሉ፣ ግን በቂ አይደለም። ስለዚህ በዚህ መቀጠል እንዳለብን እና አገራችንም እኛም ዜጎች ተጠቃሚ እንዲሆኑ ለሌሎችም ወጣቶች መንገድ ለመክፈትና የማይቻል መድረክ የለም በዚህ ዓለም ላይ ማደርሱበት መድረክ እንደሌለ ለማሳየትም ጭምር ነው እና እውነት ለመናገር በዚህ ስለተባበርከኝ አንተም ስለመጣህ ተገቢ ቦታ ላይ ስለተገኘ በጣም ደስ ብሎኛል። በጣም አመሰግናለሁ።
ትልንቢ ሮዛ ፓርክ ምትነሳፈታ
የዛሬው ጋቢና ተጠናቋል።
በዜማ ነው ዛሬ እንግዲህ አድማጮቻችን። አዎ ተጠናቋል።
ፌስቡክ ላይ አት ቪኦኤ አማሃሪክ ጠብቁን።
እሺ እንግዲህ ስናስተናግዳቸው ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከታላቁ ከርተስ ባይነም አዲስ አበባን ሁሌ ሰላም ነው የሚለው ጋቢና ዲጄ ፋሱ ጋር በመሆን ነው የምንሰናበተው።
መልካም ምሽት።
Come
mission.
kun radio sagale americati